Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። የምሽቱ አስተናጋጆቻችሁ እኔ ጽዮን ግርማና መስታወት አራጋው ነን።
ሰላም እንደምናመሻችሁ። በዛሬው ሚያዝያ 2009 ዓመተ ምህረት ምሽት ዝግጅታችን አቃቤ ሕግ በነ አቶ በቀለ ገርባ ላይ ያቀረበውን የድምጽ ከምስል ማስረጃ ዛሬም በኢትዮጵያ ብሮድካስቲንግ ኮርፖሬሽን በፍርድ ቤቱ የስራ ቋንቋ እንዳልተተረጎመ ታወቀ።
ሰነድን በተመለከተ ግን ሲዲን ጨምሮ ክስ ከቀረበ በኋላ ፍርድ ቤት አስተርጓሚ መድቦ ሊተረጎም ይችላል የሚለው አቃቤ ሕግ ክርክር በእኛ በኩል ተቀባይነት ትክክለኛ ነው ብለን አናምንም።
ከተከሳሽ ጠበቆች አንዱ አቶ አመሀ መኮንን ናቸው። የፍርድ ቤት ዘገባ አለን። በሌላ ዘገባ ነሐሴ 28 2008 ዓ.ም በቂሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎና ለደረሰው ጉዳት የማረሚያ ቤቱ አስተዳደር አባላት በሕግ እንዲጠየቁ የኢትዮጵያ ሰብአዊ መብት ኮሚሽን ለሕዝብ ተወካዮች ምክር ቤት የውሳኔ ሀሳብ አቀረበ።
ሁለት ሰዎች ደግሞ ቃጠሎ በተነሳበት ጊዜ ለማምለጥ በሚሞክሩበት ጊዜ አጥር ላይ ታፋቸው በጥይት ተመተው ሞተዋል። ስለዚህ የሞቱት ሌላ ስምንት ለማምለጥ ሞክረዋል በሚል ቆስለዋል። ነገር ግን ይህ ከውጭ ወደ ውስጥ የተተኮሰ ጥይት ስለሆነ የጥበቃ አባሎቹ ይህንን ማድረግ አልነበረባቸውም።
የኢትዮጵያ ሰብአዊ መብት ኮሚሽን የሰብአዊ መብት ምርመራ ዳይሬክቶሬት ዳይሬክተር አቶ ብርሃኑ አባዴ ናቸው። ይዘናቸዋል።
የታላቁ ኢትዮጵያዊ ጀግና የሌተናል ጄኔራል ጃጋማ ኬሎ የቀብር ስነ ስርዓት ትላንት በመንበረ ጸባዖት ቅድስተ ስላሴ ካቴድራል ተፈጽሟል።
ሰባ ገለው 80 ማርከው 3500 መሰረም ይሄ ልዩ ያደርጋቸዋል። ማድረግ እኛ ዘመናዊ ትምህርት የተማርነው እንኳን የጦር ሰዎች ማድረግ የማንችለው ነው። በዚህ አይነት ጃጋማን ልዩ ያደርጋቸዋል። በእውነት ለማመን ያስቸግራል።
የጄኔራል ጃጋማ ኬሎን ታሪክ በቅርብ የሚያውቁ ጄኔራል ዋሲሁን ንጋቱ ናቸው። ዘገባ አለን።
በኬንያ አንድ ወጣት የንግድ ሀሳብ አፍላቂ በሚኖርበት አካባቢ በብዛት የሚገኝና እስካሁን በጥቅም ላይ ያልዋለ ጥሬ ሀብትን ወደ ንግድ ስራ ለውጧል። ይህንንም በተመለከተ ዘገባ አለን።
ሰዓት ከበቃን ሌሎች ዘገባዎችም ይኖሩናል። ሙዚቃም እንጋብዛችኋለን። እናንተ በፌስቡክ አት ቪኦኤ አምሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ ለምሽቱ ዓለም አቀፍ አጠር ያሉ ዜናዎች ተመልሰን መጥተናል። በማዕከላዊ አፍሪካ ሪፐብሊክ ውስጥ ታጣቂ ቡድኖች ትምህርት ቤት ውስጥ ወረው ዝርፊያና ውድመት በመፈጸማቸው በሺህ የሚቆጠሩ ተማሪዎች ከትምህርት ገበታ መሰናከላቸው ተገለጸ። እንደ አውሮፓውያን አቆጣጠር ባለፈው መጋቢት ወር ማብቂያ ላይ ይፋ የሆነ አንድ ጥናታዊ ምርምር እንዳመለከተው ሚሊሻዎችና የተባበሩት መንግስታት ድርጅት የሰላም አስከባሪዎች እስከ ዛሬ ትምህርት ቤቶቹን እንደ ምሽግ እየተጠቀሙባቸው መሆናቸውን ዓለም አቀፉ የሰብአዊ መብት ተከራካሪ ቡድን ሂውማን ራይትስ ዎች መረጃ አግኝቻለሁ ብሏል። ማዕከላዊ አፍሪካ ሪፐብሊክ የሚገኘው የተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት ማለትም ዩኒሴፍ ተጠሪ አቡባካሪ ቶሊ ያለ ትምህርት የጠፋው ጊዜ በህጻናቱ ችሎታ ላይ አሉታዊ ተጽዕኖ ይኖረዋል ብለዋል።
ወደ ዩናይትድ ስቴትስ ስንመለስ የቀድሞ ዳኛ አንቶኒዮ ስካሊያ በሞት ከተለዩ ከአስር ወራት በኋላ የዩናይትድ ስቴትስ ጠቅላይ ሚኒስትር ፍርድ ቤት ዛሬ ሰኞ ኔሊ ጎርሳች ቃለ መሐላ በመፈጸማቸው ችሎቱ እንደገና የተሟላ 9 አባላት እንደሚኖሩት ታውቋል። አዲሱ ዳኛ በተለያዩ ስነ ስርዓቶች የሚከናወኑ 2 ህጋዊ ቃለ መሐላ እንደሚፈጽሙም ታውቋል። የመጀመሪያው በዋናው ዳኛ ጆን ሮበርትስ ፍርድ ቤቱ ውስጥ በግል የሚከናወን ሲሆን፣ ሌላው ደግሞ በዋይት ሀውሱ ሮዝ ጋርደን የመናፈሻ አደባባይ ፕሬዚዳንት ዶናልድ ትራምፕ እና ምክትላቸው ማይክ ፔንስ በሚገኙበት በአቻ ዳኛው አንቶኒ ኬኔዲ የሚፈጸም ይሆናል። የችሎቱን ባዶ ቦታ እንዲሞሉ የታሰቡትና የፕሬዚዳንት ትራምፕ ምርጫ የሆኑት ዳኛ ጎርሰች ባለፈው ሳምንት በሴኔት ውስጥ እጅግ ከፍተኛ ክርክር ተካሂዶ ነው በመጨረሻ 54 ለ45 በሆነ ድምጽ ያለፉት።
የዓለም ሀያላን ዲፕሎማቶች ላለፉት 5 ዓመታት የሶሪያ ውዝግብ የሰሜን ኮሪያ ኒውክሌር ግንባታ ፍላጎት ሩሲያ በጎረቤቷና በአካባቢው አገሮች ላይ የምትፈጽመው አድራጎት በምን ሊቋጭ እንደሚችል መፍትሄ ሲሹ መክረማቸው ተገለጸ። እነዚህ ጉዳዮች ወደ ሞስኮ ከመጓዛቸው አስቀድሞ ኢጣሊያ ውስጥ ከጂ7 አቻዎቻቸው ጋር ለሚገናኙት የዩናይትድ ስቴትሱ ውጭ ጉዳይ ሚኒስቴር ሬክስ ታይለርሰንም አሳሳቢና በአዲስ መንፈስ የሚነሳ ነጥብ መሆኑ ታውቋል። ሊቢያም በዚህ በጣሊያኑ የጂ7 ጉባኤ ላይ ሌላዋ የውይይት አጀንዳ እንደምትሆን ተገልጿል።
በመጨረሻም ስቶክሆልም ውስጥ ባለፈው አርብ በሽብርተኛ አሽከርካሪ የተገደሉት 4 ሰዎችና በአደጋው የቆሰሉ 15 ሰለባዎች ዛሬ ስዊድን ውስጥ በህሊና ጸሎት ታስበዋል። አሸባሪ ነው የተባለው የ39 ዓመቱ የዙበርክ ተወላጅ ያሽከረክር የነበረው መኪና ህዝብ መሀል በመንዳት አርብ ዕለት አደጋውን እንደፈጸመ ይታወሳል። ትላንት እሁድም በስቶክሆልም ከተማ አያሌ ሰዎች አደባባይ በመውጣት ለሰለባዎቹ ያላቸውን ፍቅርና አክብሮት ገልጸውላቸዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ዝግጅቶቻችን ሊመልሳችሁ
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤን ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናመራለን። አቃቢ ሕግ በነ አቶ በቀለ ገርባ ላይ ያቀረበውን የድምጽ ከምስል ማስረጃ ዛሬም በኢትዮጵያ ብሮድካስቲንግ ኮርፖሬሽን በፍርድ ቤቱ የስራ ቋንቋ እንዳልተተረጎመ ታወቀ። አቃቤ ሕግ ተርጓሚ ተፈልጎ ማስረጃው በችሎት ላይ እንዲተረጎም ጥያቄ አቅርቧል። የተከሳሽ ጠበቆች ይህ የአቃቤ ሕግ ማስረጃ ታልፎ በቀረቡት ማስረጃዎች ላይ ብይን እንዲሰጥ ጠይቀዋል። ፍርድ ቤቱ ለሚያዝያ 5 ቀነ ቀጠሮ ቆርጦ ሌሎች ትዕዛዞችንም ሰጥቷል። መለስካቸው አማሃ ዝርዝሩን አድርሶናል።
አቃቢ ሕግ 4 ከፍተኛ የኦሮሞ ፌዴራላዊ ኮንግሬስ አመራር አባላትን ማለትም አቶ ጉርሜሳ አያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በ22 ተከሳሾች ላይ ከቀረባቸው ማስረጃዎች መካከል በአቶ በቀለ ገርባና በ11ኛ ተከሳሽ በአቶ በየነ ሩዳ ላይ ያቀረባቸው የድምፅ ከምስል ማስረጃዎች ዛሬም ይዘታቸው በፍርድ ቤት የሥራ ቋንቋ እንዳልተተረጎመ ታውቋል። እነዚህን ማስረጃዎች ተርጉሞ እንዲያቀርብ በተደጋጋሚ ትዕዛዝ የተሰጠው የኢትዮጵያ ብሮድካስቲንግ ኮርፖሬሽን መጋቢት 29 ቀን 2009 ዓ.ም ለፍርድ ቤቱ በጻፈው ደብዳቤ በተለያዩ ምክንያቶች ሲዲዎቹን ለመተርጎም ስላልቻለ ሌሎች አማራጮችን እንዲጠቀሙ ማስታወቁን፣ ከእነዚህም አማራጮች መካከል ሕጋዊ ፈቃድ ያላቸው ተርጓሚዎች እንደሆኑ መጠቆሙንና ምክረ ሐሳብ መስጠቱን ፍርድ ቤቱ አስታውቋል። ፍርድ ቤቱ በጉዳዩ ላይ ያለውን ሐሳብ እንዲሰጥም ለአቃቢ ሕግ እድል ሰጥቷል። አቃቢ ሕግ በበኩሉ ተደጋጋሚ ትዕዛዝ ፍርድ ቤቱ ቢሰጥም እንዳልተፈጸመ አስታውሶ ተርጓሚ ተፈልጎ ማስረጃዎቹ በችሎት እየታዩና እየተሰሙ እንዲተረጎሙ ጠይቋል። የተከሳሽ ጠበቆች ይህን የአቃቢ ሕግ ጥያቄ ተቃውመዋል። እነዚህ ማስረጃዎች ተተርጎሞ መቅረብ የነበረባቸው ገና ከመጀመሪያው ክሱ ሳይጀመር እንደሆነ ያስታወሱት ጠበቆች ሦስተኛ ወገን በዚህ ጉዳይ ገብቶ እንዲያጓትተው አያስፈልግም ብለዋል። አቃቢ ሕግ ሌላ ዕድል ተሰጥቶትም ክርክር ከተጀመረ በኋላ ማስረጃዎቹን በፍርድ ቤቱ የሥራ ቋንቋ አስተርጉሞ አላቀረበም። በዚህም ረዥም ጊዜ አልፏል ሲሉ አስረድተዋል። ይህ ሁሉ ሂደት የደንበኞቻቸውን ፍትሕ በፍጥነት የማግኘት መብታቸውን በእጅጉ እንዳጠበበው የገለጹት ጠበቆች አሁንም ፍርድ ቤቱ ይህን ማስረጃ አልፎና አቃቢ ሕግ ያቀረበውን ጥያቄ ውድቅ አድርጎ በሌሎች ቀደም ሲል ባቀረባቸው ማስረጃዎች መሠረት ብይን እንዲሰጥ አመልክተዋል። ፍርድ ቤቱ ጥቂት ተከሳሾች ሐሳባቸውን እንዲገልጹ እድል ሰጥቷቸዋል። በዚህም መሠረት አቶ በቀለ ገርባ የአቃቢ ሕግ ድርጊት ነው ያሉትን ንጹሐንን በእስር ቤት አጉሮ በሰቃያቸው እንደ መደሰት አድርጌ እቆጥረዋለሁ ሲሉ ገልጸውታል። የአገራችን የፍርድ ሂደት ያሳፍራል ያሉት አቶ በቀለ እስካሁን በቀረቡት ማስረጃዎች ተመስርቶ ፍርድ ቤቱ ብይን እንዲሰጥ ጠይቀዋል። ሌላው ተከሳሽ አቶ ወደጀኔ ጣፋም ፍርድ ቤት አቃቤ ሕግን ማስረጃ የማሰባሰብ ሥራ እንዲያከናውን የሚያቋቁም የሕግ ድንጋጌ አለ ሲሉ ከጠየቁ በኋላ አቃቤ ሕግ ክስ ሲመሰርት ሕግን ብቻ መሰረት በማድረግ በቅንነት እንዲያደርገው ጠይቀዋል። እንደ ተቋም አቃቤ ሕግ የዜጎችን የሰብአዊና ዴሞክራሲያዊ መብቶች የማስጠበቅ ግዴታም አለበት ብለዋል። አቃቤ ሕግ ለቀረቡበት አቤቱታዎች መልስ ሰጥቷል። አቃቤ ሕግ አስቀድመን ያቀረብነውን ማስረጃ እናስተርጉም ነው ያለው እንጂ ማስረጃ ለማሰባሰብ ጥያቄ አላቀረብንም ብሏል። አቃቤ ሕግ የተከሰስንበትን ጉዳይ ሳያውቅ ነው የከሰሰን የሚለውም ትክክል አይደለም ካለ በኋላ ተገቢውን እውቀት ይዘን ነው ክሳችንን የመሰረት ነው ሲል መልሰዋል። በአቃቤ ሕግ በኩል ቸልተኝነት እንደሌለ ገልጾም ይህን ማስረጃ ፍርድ ቤቱ እንዳያልፍበት ጠይቋል። ስለሆነም ማስረጃዎቹ ቀርበው በባለሙያ በችሎት ላይ እንዲተረጎሙ አመልክቷል። አቃቤ ሕግ ስራውን ሕጉ በሚያዘው መሰረት አስቀድሞ ማስተርጎም አለበት ለሚለውም ቅሬታ ትርጉሙን ከክስ በኋላም ሊያሰራ ሕግ እንደሚፈቅድለት ተከራክሯል። ይህን በተመለከተ ሕጉ ምን እንደሚል እንደ ባለሙያ ከተከሳሽ ጠበቆች አንዱን አቶ አማሃ መኮንን ጠይቄያቸው ነበረ። በሕጉ መሰረት የሰነድ ማስረጃዎች ከክሱ በፊት መቅረብ አለባቸው ነው የሚሉት።
አቃቤ ሕግ በተለይ የሰው ማስረጃን ከክስ በፊት አስተርጉሞ ወይም በራሱ ቋንቋ አስተርጉሞ እንዲያቀርብ አይጠበቅም። ምክንያቱም መስቀለኛ ጥያቄ መጠየቅ ስላለበትም የሰው ምስክርን በተመለከተ በትክክል ነው። ክስ ከቀረበ በኋላ ፍርድ ቤቱ አስተርጓሚ መድቦ ወደ ፍርድ ቤቱ የስራ ቋንቋ የሚተረገሙ ነው። ሰነድን በተመለከተ ግን ሲዲን ጨምሮ ክስ ከቀረበ በኋላ ፍርድ ቤት አስተርጓሚ መድቦ ሊተረጎም ይችላል የሚለው አቃቤ ሕግ ክርክር በእኛ በኩል ተቀባይነት ያለው ትክክለኛ ነው ብለን አናምንም። በእርግጥ በፍርድ ቤቱ በዚህ ላይ የሰጠው ነገር የለም ያለው ነገር የለም። ግን ከሙያ አንጻር በእኔ በኩል የቪዚት ሰነድን ፍርድ ቤት አስተርጓሚ መድቦ ሊያሰማ ይችላል የሚለው አቃቤ ሕግ ክርክር ተገቢ ነው፣ ትክክለኛ ነው የሚል ነገር የለኝም። መሆን ያለበት እንደ ማንኛውም ሰነድ አስቀድሞ ክሱ ሲመሰረት በፍርድ ቤቱ የስራ ቋንቋ ተተርጉሞ ትርጉሙ ከመዝገቡ ጋር ተያይዞ መቅረብ ነበረበት ነው።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የሁለቱን ወገን ክርክር ከመረመረ በኋላ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኃላፊ በአካል ቀርበው የትርጉም ስራው በትእዛዙ መሰረት ለምን እንዳልተከናወነ እንዲያስረዱ አብረዋቸውም ሁለት ባለሙያዎች ይዘው እንዲመጡ የሚተረጎሙት ሲዲዎች ቀድመው ለኮርፖሬሽኑ እንዲላኩ ትእዛዝ ሰጥቶ ለሚያዝያ 5 ቀን 2009 ዓ.ም ተለዋጅ ቀጠሮ ይዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ነሐሴ 28 2008 ዓ.ም በቅሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎና ለደረሰው ጉዳት የማረሚያ ቤቱ አስተዳደር አባላት በሕግ እንዲጠየቁ የኢትዮጵያ ሰብአዊ መብት ኮሚሽን ለሕዝብ ተወካዮች ምክር ቤት የውሳኔ ሐሳብ አቀረበ። በአተት በሽታ ምክንያት ምግብ ከውጭ አይገባም በሚለው የማረሚያ ቤቱ ውሳኔ የተበሳጩ የቀጠሮ እስረኞች ባስነሱት አድማ መነሻነት ከውጭ በገቡ እንደ ላይተር ባሉ አቀጣጣይ ነገሮች መነሻነት የተነሳ ቃጠሎ መሆኑን የሚጠቅሰው ሪፖርቱ ቃጠሎ ከደረሰ በኋላ አብዛኛዎቹ የቀጠሮ እስረኞች ከእሳቱ ራሳቸውን ለማዳን ሲሞክሩ ከውጭ በጥበቃ አባላት የተኩስ እሩምታ እንደተከፈተባቸውና አስለቃሽ ጭስም ከውጭ ወደ ውስጥ እንደተተኮሰ ተዘርዝሯል። በተጨማሪም ለማምለጥ የሞከሩ ሁለት እስረኞች በጥይት ተመተው ተገድለዋል። ሌሎች 8 እስረኞች ቆስለዋል ተብሏል። ጽዮን ግርማ ሪፖርቱን በተመለከተ የኢትዮጵያ ሰብአዊ መብት ኮሚሽን የሰብአዊ መብት ምርመራ ዳይሬክቶሬት ዳይሬክተር አቶ ብርሃኑ አባዲን አነጋግራ ተከታዩን ዘገባ አጠናቅራለች።
የኮሚሽኑ የምርመራ ኃላፊ አቶ ብርሃኑ አባዲ ለአሜሪካ ድምጽ እንደተናገሩት አደጋው ከደረሰ በኋላ ኮሚሽኑ የምርመራ ቡድን ማቋቋሙንና የምርመራ ቡድኑም ከማረሚያ ቤቱ አስተዳደር የበላይ ኃላፊዎች እንዲሁም ከቂሊንጦ ማረሚያ ቤት አስተዳደር ኃላፊዎች፣ ከማረሚያ ቤቱ የጥበቃ ሰራተኞች፣ በቂሊንጦ ማረሚያ ቤት የነበሩ የቀጠሮ እስረኞችን፣ የእሳት አደጋ ባለሙያዎችን፣ የአዲስ አበባ ፖሊስ ኮሚሽን እና የሆስፒታል ባለሙያዎችን አነጋግሮ ሪፖርቱን እንዳጠናቀቀ ገልጸዋል። በዚህም የቃጠሎ መንስኤ ምን ነበር በሚል መፈተሹን ያስረዳሉ። በምን ሁኔታ ነው አደጋው ያጋጠመው? አደጋውን ለመከላከል የተደረገው ጥረት ምን ይመስላል? በአጠቃላይ የመብት ጥሰት ነበር አልነበረም? ተጠያቂውስ ማን ነው? የሚሉትን ጥያቄዎች አንስተው ባደረጉት ማጣራት የደረሱበትን ሪፖርት ይዘረዝራሉ።
የቃጠሎ መንስኤ ከውስጥ በተለይ በከባድ ወንጀል ተጠርጥረው የታሰሩ የቀጠሮ እስረኞች ከፍተሻ ባመለጠ ማቀጣጠያ በላይተር ወይም ክብሪት እሳቱን በማያያዝ አደጋውን እንዳደረሱት ምርመራው ተረጋግጧል። ቆየት ብሎ የተለያዩ ቅሬታዎች የነበሩባቸው ቢሆንም ያው በቀጠሮ ማረፊያ ቤቱ የአተት በሽታ በመግባቱ ምክንያት የማረሚያ ቤቱ ወይም ደግሞ የቀጠሮ ማረፊያ ቤቱ ባለስልጣኖች ምግብ እንዳይገባ በመከልከላቸው ከውጭ ያንን አደጋ ለመከላከል ይህን እንደመነሻ በማድረግ እውቀት ተነስቶ አድማ ተነስቶ ታራሚዎቹ በተለይ እነዚህ በከባድ ወንጀል የተጠረጠሩት የማረሚያ ቤቱን የታራሚዎችን መለያ ልብስ በመሰብሰብ ፍራሽ፣ ብርድ ልብስና የመሳሰሉትን ቁሳቁሶች በመሰብሰብ እሳቱን አቃጠሉት። 12 እስረኞች ባሉበት ክፍል ከውጭ ቆልፈው እንዲቃጠሉ አደረጉ። አንዱም የቀጠሮ እስረኛ ደግሞ እንደዚሁ ለማረሚያ ቤቱ መረጃ ታስተላለፋለህ በማለት ያው ንብረት መጥተው ከገደሉት በኋላ እዛው እንዲቃጠል አደረጉት። እሳቱ እየተባባሰ በመሄዱ ሶስቱንም የማረሚያ ቤቶቹ ዞኖች በእሳቱ ተቀጣጥለው 21 እስረኞች በቃጠሎ ምክንያት ህይወታቸው አልፏል።
አቶ ብርሃኑ በዚህ የቂሊንጦ ማረሚያ ቤት ቃጠሎ ጉዳይ እጃቸው አለበት በሚል የተጠረጠሩ የቀጠሮ እስረኞች በሁለት መዝገቦች ክስ ተመስርቶባቸው ጉዳያቸው በፍርድ ቤት እየታየ መሆኑን ጠቅሼ ሪፖርቱ ከክስ መዝገቦቹ ጋር የሚያያይዘው ወይም የሚያመሳስለው ነገር እንዳለ ጠይቄያቸው ነበር። ይህ ጉዳይ በፍርድ ቤት የተያዘ በመሆኑ ምንም አስተያየት እንደማይሰጡ ገልጸው የኮሚሽኑ ሪፖርት የደረሰበት ድምዳሜ የቃጠሎ መንስኤ በከባድ ወንጀል ተጠርጥረው የታሰሩ እስረኞች በተቀጣጣይ ነገር የለኮሱት እሳት መሆኑንና ከዚሁ ጎን ለጎን ደግሞ ቃጠሎ ከደረሰ በኋላ ለመከላከል በተወሰደው እርምጃ ለደረሰው ጉዳት የማረሚያ ቤት አስተዳደር አባላት በሕግ እንዲጠየቁ ድምዳሜ ላይ መደረሱን ተናግረዋል።
ሁለት እስረኞች ደግሞ ቃጠሎ በተነሳበት ጊዜ ለማምለጥ በሚሞክሩበት ጊዜ አጥር ላይ ታፋቸው በጥይት ተመተው ሞተዋል። ስለዚህ የሞቱት ሌላ 8 ለማምለጥ ሞክረዋል በሚል ቆስለዋል። ነገር ግን ይህ ከውጭ ወደ ውስጥ የተተኮሰ ጥይት ስለሆነ የጥበቃ አባሎቹ ይህንን ማድረግ አልነበረባቸውም። ይህንን ያደረጉ የጥበቃ አባላት በህግ መጠየቅ እንዳለባቸው ኮሚሽኑ አረጋግጧል።
በዚህ እስር ቤት ከ14 ዓመት በታች የሆኑ ታዳጊዎች ከአዋቂ ተጠርጣሪዎች ጋር በአንድ ላይ ታስረው እንደሚገኙ አቶ ብርሃኑ አያይዘው ተናግረዋል። ሪፖርቱ ከዚህ በኋላ መደረግ አለበት ያለውን ምክረ ሀሳብ ማቅረቡን ገልጸው በአጠቃላይ ምርመራ ተደርጎ ቃጠሎ ለማስነሳቱ ከሚጠየቁት የቀጠሮ እስረኞች በተጨማሪ ኃላፊዎቹም ክስ ሊቀርብባቸው በማረሚያ ቤቱ በእስረኞች ላይ ተኩስ የከፈቱ ጠባቂዎችና ትዕዛዙን የሰጡ ኃላፊዎችም ክስ ሊቀርብባቸው ይገባል ብለዋል።
አጠቃላይ ማረሚያ ቤቱ እሳትና የመሳሰሉት አደጋዎች ለመከላከል በሚያስችለው ሁኔታ ያልተገነባ መሆኑ፣ አደጋ በሚያጋጥምበት ጊዜ ቶሎ አደጋውን ለመከላከል የሚያስችል ቁመና ያልነበረው መሆኑ ይሄ እንደ አንድ አስፈጻሚ አካል ወይም መንግስት ሊያስተካክለው የሚገባና እንደ አንድ ችግር ተቀምጠዋል። ነገር ግን 21 እስረኞች የሞቱት በተነሳው ቃጠሎ ነው። 12 ከኋላ ጭምር ቆልፎባቸው ነው የተቃጠሉት። ሌሎቹ ደግሞ አደጋውን ለመከላከል የሚያስችል የተሟላ ሁኔታ ባለመኖሩ በጭስ ታፍነው ነው የሞቱ። ስለዚህ በአጠቃላይ መንስኤው ቃጠሎ ስለሆነ፣ ቃጠሎ ደግሞ በከፍተኛ ወንጀል ተጠርጥረው የታሰሩ ሰዎች የተቀነባበረ ስለሆነ ተጠያቂነቱ እዛ ላይ ነው የሚውለው። ነገር ግን ከውጭ ወደ ውስጥ ደግሞ ተተኩሶ 8 ሰዎች ለማምለጥ ሞክረዋል በሚል የመቁሰል አደጋ ደርሶባቸዋል። ይሄ መሆን እንዳልነበረበት በሌላ መንገድ መከላከል ይቻል እንደነበረ፣ ስለዚህ ይህንን የማቁሰል አደጋ ግን በማረፊያ ቤቱ የጥበቃ አባላት የተፈጸመ ስለሆነ ይህንን የፈጸሙና ያዘዙ ሰዎች ተጠያቂዎች እንደሆኑ ነው ምርመራው የሚያመለክተው።
ማረሚያ ቤቱ በጥብቅ ቁጥጥር ስር እንዳለ የሚገመት በመሆኑ አቀጣጣይ ነገሮቹ እንዴት ሊገቡ ቻሉ በሚል ጠይቄያቸው ነበር።
እሳት አደጋው ከመድረሱ በፊት ቀደም ብሎ የኢትዮጵያ ሰብአዊ መብት ኮሚሽን የሞኒተሪንግ ባልደረቦች የክትትል ስራ አካሄደው ነበር በማረሚያ ቤት እና የክትትል ስራ ካካሄዱ በኋላ አንዱ ካቀረቡት ሪኮመንዴሽን ውስጥ ወደ ማረሚያ ቤቶች ያልተፈቀዱ የእሳት ማቀጣጠያ ላይተር፣ ክብሪት፣ ሲጋራም አይፈቀድም፣ እንዳውም አልፎ አልፎም ሀሽሽ ሁሉ እንደሚገባ፣ ይሄ ደግሞ በእስረኞቹ ጤንነት፣ ደህንነት እና አጠቃላይ በህይወታቸው ምቹ በመሆን አንጻር ከፍተኛ አደጋ እንደሚደቅም፣ ስለዚህ ጥብቅ የሆነ ቁጥጥርና ክትትል ሊደረግ እንደሚገባ ኮሚሽኑ ምክረ ሀሳብ ሰጥቶ ነበረ። ይሄ ምክረ ሀሳብ ተግባራዊ ባለመሆኑ የቀጠሮ ማረፊያ ቤት ኃላፊዎችም ሆነ የጥበቃ ሰራተኞች ይህንን ተግባራዊ ባለማድረጋቸውና ከፍተኛ ጥንቃቄና ቁጥጥር ባለማድረጋቸው ነው ተቀጣጣይ የሆኑ ነገሮች ሊገቡ የቻሉ። ስለዚህ በምክረ ሀሳባችን ላይም ይህ ተቀጣጣይ ያልተፈቀደ የተከለከለ ተቀጣጣይ ነገር እንዲገባ በመደረጉና ለአደጋው ምክንያት በመሆኑ ማረፊያ ቤቱ አስተዳደርም ሆነ የጥበቃ አባላት ተጠያቂ እንደሚሆኑ በምክር ሀሳቡ ተቀምጧል። ተጣርቶ በዚህ ስራ ላይ እጃቸው ያለባቸው ሰዎች በህግ ፊት እንዲቀርቡ ኮሚሽኑ ምክር ሀሳብ አቅርቧል።
አቶ ብርሃኑ አያይዘው የማረሚያ ቤቱ ጠባቂዎች በእስረኞቹ ላይ ወደ ውስጥ ከተኮሷቸው ጥይቶች በተጨማሪ አስለቃሽ ጭሶችንም ወርውረው እንደነበር ተናግረዋል። አንወጣም ብለው ያስቸገሩ እስረኞች የሚወረውሩትን ሴራሚክ ለመከላከል እንደሆነ ምክንያት መቅረቡን ተናግረዋል። ኮሚሽኑ በዚህ ሪፖርት የደረሰበት አጠቃላይ መደምደሚያ በአንድ ክፍል ውስጥ ተዘግቶባቸው የነበሩ 12 እስረኞች በእሳቱ ተቃጥለውና ከስለው መገኘታቸውን፣ በአጠቃላይ 21 እስረኞች ተቃጥለውና ታፍነው ሲሞቱ ሁለቱ ጥይት ተተኩሶባቸው ህይወታቸው አልፏል ተብሏል። ይህ ሪፖርት ነገ ለህዝብ ተወካዮች ምክር ቤት በይፋ እንደሚቀርብና ውሳኔ እንደሚሰጥበት ታውቋል።
እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዝግጅታችን እናልፋለን። የታላቁ ኢትዮጵያዊ ጀግና የሌተናል ጀነራል ጃጋማ ኬሎ የቀብር ስነስርዓት ትላንት በመንበረ ጸባዖት ቅድስት ስላሴ ካቴድራል ተፈጽሟል። ይህ ትውልድ እርሳቸውን የመሳሰሉ ጀግኖች ባለዕዳ ነው ብለዋል በቀብር ስነስርዓቱ ላይ የተገኙ አስተያየት ሰጪዎች። እስክንድር ፍሬው ተከታዩን ዘገባ ልኳል።
አርበኞች በፉከራ ሸኟቸው፣ በወኔ ተሞልተው አስታወሷቸው። ኢትዮጵያ ታላቁን ጀነራል አይበገሬውን የፋሽስቶች አለቃ በደመቀ ስነ ስርዓት ሸኘች። ከአፍ እስከ ገደቡ በዘመናዊ መሳሪያ ታጥቆ የመጣው የፋሽስት ጣሊያን ጦር ኢትዮጵያን በያዘበት አገር በወረረበት በዚያ ሰዓት ልምድ ላላቸው እድሜያቸው ለአቅመ ውትድርና ለደረሰ ታጋዮች እንኳን ተራራክሎ በሚታይበት በዚያን ወቅት ከወደ ምዕራብ ሸዋ ይሰማ የነበረው የ15 ዓመት ታዳጊ ድፍረት ሌላውን የሚያነቃቃ ነበር። ከባላባት የተወለደው በግል ኑሮውም ምንም ያልጎደለበት ይህ ታዳጊ ከትውልድ አካባቢው ጀምሮ እስከ ሌሎች የአገሪቱ ክፍሎች ለጣሊያኖች የጎኑ ጋት ሆነ። ከመንግስትም ሆነ ከሌላ ወገን ለዚህ አገር የመከላከል ተግባር ጥሪ ያልተደረገለት፣ በውትድርና ተቀጥሮ ደሞዝ የማይቆረጥለት ጃጋማ ኬሎ 5 ዓመቱን እንዲሁ በትግል አሳለፈ። ታሪኩን በቅርብ የሚያውቁት ጀነራል ዋሲሁን ንጋቱ ጃጋማ ጣሊያኖች ሊማርኳቸው ያልቻሉ ልዩ ጀግና እንደነበሩ ይናገራሉ።
5ቱን ማማት አንድ ቀን ቤት ውስጥ ተኝቼ አላውቅም። ውጭ ነው። ሁለት ወንድማማቾችና አንድ ሌንሳ የምትባል ይታቸዋለች። ባሏቸውን ፈታ ከወለጋ እሳቸው ጋር አብራ ይዘመተች። ሌላ ጀግና ሌንሳ ነበር።
አብራ በአርበኝነት የተሰማራች
ባሏን ፈታ ከወለጋና ልጃቸው አሉ ዮሴፍ የሚባልና ከተማረኩማ ሞትኩ ማለት ነው። ትምህርት ይሆናል እና 5ቱን ዓመት አርበኝነት ስንቆይ አንድም ቀን ቤት አላደርኩም ያሉት ይመጣል እዚህ ያለ እየተባለ እሳቸው ጫካ ውስጥ በምናምን ስለሚያድሩ
በውስጥ አርበኛዋ በወይዘሮ ሸዋረገድ ገድሌ መረጃ ሰጭነት በአዲስ ዓለም መሽጎ በነበረው ጠላት ላይ የፈጸሙት ጀብዱ በምሳሌነት ከሚጠቀሱ የጃጋማ የጦር ሜዳ ውሎዎች መካከል ነው። ጄኔራል ዋሲሁን ይቀጥላሉ።
እዛ ሄደው የመሸገውን ጠላት 70 ገለው 80 ማርከው 3500 መሳሪያ ማርከው። ይሄ ልዩ ያደርጋቸዋል። ማድረግ እኛ ዘመናዊ ትምህርት የተማርነው እንኳን የጦር ሰዎች ማድረግ የማንችለው ነው። በዚህ አይነት ጃገማን ልዩ ያደርጋቸዋል። በእውነት ለማመን ያስቸግራል። እና 80ውን አስፈቱ፣ 40ውን ይዘው ሄዱ። ከእሳቸው አርበኞች ጋር ቀላቀሏቸው። አራቱ ግን ነገም ጣሊያን መጥቶ ስለሚመጣ ምንም አታድንንም ብሎ ተመለሱ። ጣሊያን በነጋታው ደግሞ ቦታውን ይዛል። ጀግኖቹ ሄደዋል፣ እናንተም ልትመለሱ መጡ ብለው እነሱም ሁለቱ አርባውኖችም ሰዎች እንደጨረሷቸው፣ ይሄ ሁሉም ምራክል ነው።
ጃጋማ እንደዚህ አይነት ጀግንነቶችን የፈጸሙት በርካታ የጣሊያን የጦር መሪዎችን የማረኩት ገና 20 ዓመት እንኳን ሳይሞላቸው ነው። ከደጃዝማች ገረሱ ዱኪና ከራስ መስፍን ስለሺ ጋር አብረው እንደዘመቱም ታሪካቸው ያስረዳል። ከፋሺስት ጣሊያን ጋር የነበረው ጦርነት በድል ከተጠናቀቀ በኋላም የጃጋማ አስተዋጽኦ አላበቃም። አገራቸውን በሻለቃነት በብርጌድ መሪነትና በብሔራዊ ጦር አዛዥነት አገልግለዋል። ይህንኑ ተከትሎም ነው የሌተናል ጄኔራልነት ማዕረግ ያገኙት። በርካታ የክብር ሽልማቶችም አግኝተዋል። የኢትዮጵያ ክብር ኮከብ ኒሻን፣ የዳግማዊ ምኒልክ ኒሻን፣ የኢትዮጵያ ጀግኖች አርበኞች ኒሻን ደግሞ ከተሸለሟቸው መካከል ናቸው። እናም እኚህ ጀግና ናቸው ትናንት በመንበረ ጸባዖት ቅድስት ስላሴ ካቴድራል በደመቀ ሁኔታ የተሸኙት። በሥነ ሥርዓቱ ላይ ከተገኙት አንዱ የቀድሞው የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ ለአሜሪካ ድምፅ ሲያስረዱ ጃጋማ ለሕዝብ ያላቸውን ፍቅርና ፈቃደኝነት አድንቀዋል።
ታላቅ ኢትዮጵያዊ
ጀግና ነበሩ።
እሳቸውን ሲያስቡ ወደ አይምሮ የሚመጣው ነገር ምንድን ነው? ከዚህ ጀግንነታቸው አንጻር
ወይ እንግዲህ እሳቸውን ፈቃደኝነታቸው፣ ለመስራት ያላቸው፣ ለህዝብ ያላቸው ፍቅርና ታማኝነት የትልቅ ነገር ነው።
የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት የመጀመሪያዋ ሴት ፕሬዝዳንትና ያሁኗ የክብር ፕሬዝዳንት እንደዚሁም የዩኒቨርሲቲ መምህርት ሙሉ ሰለሞን ጃጋማን ለመግለጽ ስነ ግጥምን መርጠዋል።
ያገሬ ጀግና አፍሪካ ኩራት ጃጋማ ኬሎ የበጋው መብረቅ ጠላቱን ካፈር የሚደባልቅ ከይካ ከይካ ጃጋማ ከይካ ከይካ ከይ ሙጠዱ ሂንዱሎሚ ሙጠዱ ከይ ሂንደደቢን ከይ ንዱይን ከይ ሙጠዱ ከይ ሙንዱይን ጎስንዱ ጎተ ኦሮሚያ ለንጨ ኢትዮጵያ ለንጨ ኦሮሚያ ከይካ ቡጥ ከይካ ከይካ ተተተተተተተተ።
ወይዘሮ ሙሉ ለአሜሪካ ድምጽ ሲናገሩም የጃጋማ የጦርነት ውሎ በድፍረት የተሞላ እንደነበር አብራርተዋል።
እሳቸው በጣም ታክትፉልም ነበሩ። ለየት ይላል ድፍረታቸው፣ ልጅነታቸው። በጣም ልጅ ነበሩ ሲጀምሩ
15 አመታቸው።
አዎ፣ በዛ እድሜ ማመን የሚያቅትህ ማስተባበር፣ ግሩፓቸውን የመምራት አቅም፣ ከፍተኛ ትምህርት ሳይኖራቸው በጣም ብዙ ተከታይ ነበራቸው። የሚመሯቸው ሰዎችም ታማኝ ነበሩ። የሚመሯቸውንም ሲያስተባብሩ የሚደርስባቸው አልነበረም። ከዚህ በላይ ድፍረታቸው ከፍተኛ ነበር። ደግሞ እድለኛ ናቸው። እሳት ውስጥም ገብተው ይወጣሉ፣ መድፍ ውስጥ ገብተው ይወጣሉ። ከባድ ቃጠሎ ውስጥ ደፍረው ይገባሉ፣ ግን አይሞቱም። የሚደንቀው ነገር እሱ ነው። አንዳንዴ ቅድም ቄሱ ሲናገሩ እግዚአብሔር ካልፈቀደ ሰው መጥፎ ነገርም ጥሩ ነገርም አይሆንም ያሉት አንዳንዴ የተሰጣቸው ጸጋ ነው ብሎ የውስጥ ጥንካሬ፣ በራስ መተማመን ለየት ያለ ነገር ነው። ለዚህ ነው ጻፋቸው ላይም የበጋው መብረቅ የተባለው
የመጽሐፉ ርዕስ።
እኔም ሁልጊዜ ስሰማ የነበረው ነው እና ዝናብ ባለበት ነው መብረቅ የምንሰማው። እሳቸው ግን ምንም የለም በተባለበት ቦታ መብረቅ ጥለው አስደንግጠው ታምር ሰርተው ስለሚወጡ ነው የበጋው መብረቅ የተባሉት።
የአሁኑ ትውልድ ጃጋማን የመሳሰሉ ጀግኖች ውለታ አለበት ሲሉም ወይዘሮ ሙሉ ተናግረዋል። ዛሬ ንጹህ አየር የምንተነፍሰው ለሀገር ቅድሚያ የሰጡ ጃጋማን የመሳሰሉ ጀግኖች በሰሩት ስራ መሆኑንም ወይዘሮ ሙሉ አብራርተዋል። በቀብር ስነ ስርዓቱ ላይ የተገኙ ሌሎች አስተያየት ሰጪዎችም ይህንኑ ሀሳብ አጠናክረዋል። በግል ስራ ላይ የተሰማራው ወጣት ዋሲሁን አምሳሉ ከነዚህ አንዱ ነው።
ይሄ አሁን ያለው ትውልድ የዛኛው ትውልድ ባለዳ ነው። የዛኛውና የዛኛው የአያቶቻችን የቅድመ አያቶቻችን የአባቶቻችን ባለዳ ነው። ባለዳነቱ ምንድን ነው? የእነሱን ታሪክ ሊደግም ባለመቻሉ ብቻ ሳይሆን ታሪካቸውንም ሊያውቅ አልቻለም። እዚህ 4 ኪሎ ፊት ለፊታችን የሚገኘው የአርበኞች ሐውልት የድል መታሰቢያ ሐውልትን ብትጠይቀው የማያውቀው ትውልድ ብዙ ነው። ክቡር ሌፍትናንት ጀነራል ጃጋማ ኬሎ ይሄ ሐውልት ከተከለላቸው ታላላቅ ኢትዮጵያን አርበኞች አንዱ ናቸው። ቀኑ የታሰበው ያን ነው። በአምስቱ ዓመታት የጣሊያን የሁለተኛ ጊዜ ወረራ ማለት በንጉሥ ኃይለ ሥላሴ ጊዜ ከ1928 ከ1933 የቆዩበት የጣሊያን የሁለተኛ ጊዜ ወረራ እኒህን የመሰሉ በላይ ዘለቀ ሌፍትናንት ጀነራል ክቡር ጃጋማ ኬሎ
በጣሊያን የሁለተኛ ወረራ ወቅት ከፍተኛ አስተዋጽኦ ያደረጉ ጀግኖችን ለማሰብ ነው የአራት ኪሎ ሐውልት የተሰራው እያልከኝ ነው?
ይህን እኔ ማወቅ አደራ አለ ያለበት ትውልድ ነው። 4 ኪሎ አውት ለምን የተተከለው? 6 ኪሎ የሰማት ተውለት የካ 12 የተተከለው ለምንድን ነው? አድዋ 1888 ለምንድን ነው የሚከበረው ብለ ይሄ ትውልድ ስጠይቀው ብዙ ጊዜ ጥናቶች ሲደረጉ በተለያዩ አጋጣሚዎች ይሄ ትውልድ አያውቅም።
ባለፈው ሳምንት አርብ መጋቢት 28 2009 ነው ሌተናል ጀነራል ጃጋማ ኬሎ በተወለዱ በ96 ዓመታቸው ከዚህ ዓለም በሞት የተለዩት። ጀነራል ጃጋማ ባለትዳርና የስድስት ልጆች አባት ነበሩ። የህዝብ ተወካዮች ምክር ቤት አፈጉባኤ አባዱላ ገመዳና የቀድሞው የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ እንደዚሁም ሌሎች እንግዶች በቀብር ስነ ስርዓታቸው ላይ ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ላደረሰን ዘገባ እናመሰግናለን። እንግዲህ አድማጮች፣ የዛሬው ጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው እኔ መስታወት አራጋውና
ጽዮን ግርማ ነን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ዲጄ ፋትሱ ሙዚቃውን በመምረጥ አብሮን ነበር። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Yeah, I'll be better.